የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ ባጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤናስጥልን አድማጮች፣ ከዋሽንግተን ዲሲ የአክብሮት ሰላምታችን ይድረሳችሁ። የቅዳሜ ህዳር 7 2017 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። በኦሮሚያ እየተካሄደ ባለው ሰልፍ ለቀረበው የሰላም ጥሪ የክልሉ መንግስትና ታጣቂ ኃይሉ ምላሽ ሰጥተዋል። በሰሜን ጎጃም ተፈጸመ በተባለ የድሮን ጥቃት በትንሹ 43 ሰዎች መገደላቸውን ነዋሪዎች ተናግረዋል። ለምሽቱ ከያዝናቸው ዘገባዎች መካከል ሁለቱ ናቸው። ሌሎችም ውይይቶችና ዘገባዎች አሉን። የምሽቱ ዋና አዘጋጅ ጽዮን ግርማ ስትሆን ፕሮግራማችንን የሚመራው ደግሞ ንጉሶ ታምሬ ነው። እስከ 4 ሰዓት ከእናንተ ጋር ነን። አብራችሁን እንድታመሹ በአክብሮት እንጋብዛለን። የዓለም ዜና ይቀድማል። መልካም ምሽት።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አምሽታችኋል? የቅዳሜ ምሽት የዓለም ዜናዎችን የማሰማችሁ አስማማየኖ ነኝ። የቡድን 20 ሀገራት ባየን ብረት ለውጥ ዙሪያ ከስምምነት እንዲደረስ እርምጃ ሊወስዱ እንደሚገባ የተባበሩት መንግስታት ድርጅት አሳሰበ። የተባበሩት መንግስታት የአየር ንብረት ኃላፊ ለታዳጊ ሀገራት በሚሰጠው የገንዘብ ድጋፍ ዙሪያ በኮፕ 29 እየተደረጉ ያሉ ድርድሮች ገና ረጅም መንገድ እንደሚቀራቸው አስጠንቅቀዋል። በአዘርባጃን ባኩ እየተካሄደ ባለው የአየር ንብረት ለውጥ ጉባኤ ተደራዳሪዎቹ ልዩነታቸውን በማጥበብ ከስምምነት ለመድረስ እየተነጋገሩ መሆኑ ተገልጿል። በቀጣይ ሳምንት በጉባኤው ማጠናቀቂያ ላይ ከሚደረገው የሚኒስትሮች ስብሰባ አስቀድሞ ከስምምነት ለመድረስ ፍላጎት ቢኖርም በዋና ዋና ጉዳዮች ግን አሁንም ከስምምነት መድረስ አልተቻለም ተብሏል። የተባበሩት መንግስታት የአየር ንብረት ኃላፊ ሲሞን ስቲል የዓለማችን ታላላቅ ኢኮኖሚዎችና ከፍተኛ ብክለት የሚያስከትሉ የቡድን 20 ሀገራት መሪዎች ሰኞ በብራዚል ሲገናኙ ለጉዳዩ ትኩረት እንዲሰጡ ተማጽነዋል። ለዓለም አቀፍ የሙቀት አማቂ ጋዝ ልቀቶች ተጎጂ የሆኑት አንዳንድ ታዳጊ ሀገራት ከአየር ንብረት ተጽዕኖ ለመቋቋምና ወደ ታዳሽ ኃይል እንዲሸጋገሩ 1.3 ትሪሊዮን ዶላር ዓመታዊ ድጋፍ ጠይቀዋል። ይህ አዝም አሜሪካ፣ የአውሮፓ ህብረትና ጃፓንን ጨምሮ ለጋሾች ከሚከፍሉት 10 እጥፍ በላይ ነው። እስራኤል ደቡባዊ ቤይሩትን በአየር ደበደበች። የእስራኤል ጦር ኃይል ነዋሪዎች ከአካባቢው ለቀው እንዲወጡ ካስጠነቀቀ ትንሽ ቆይታ በኋላ በሊባኖስ ዋና ከተማ ቤይሩት ደቡባዊ ክፍል ፍንዳታ ሲከሰት የሚያሳዩ የተንቀሳቃሽ ምስሎች ወጥተዋል። የሂዝቦላ ታጣቂ ዋና ይዞታ እንደሆነ በሚነገርለት በዚህ አካባቢ እስራኤል ከማክሰኞ ዕለት ጀምሮ ተደጋጋሚ ጥቃት እያደረሰች ይገኛል። ጥቃቱ ከመፈጸሙ ጥቂት ቀደም ብሎ የእስራኤል ወታደራዊ ቃል አቀባይ አቢሻይ አድራሂ በሃሬት ሪክ አካባቢ የሚኖሩ ነዋሪዎች ለቀው እንዲወጡ በኤክስ የማህበራዊ ትስስር ገጻቸው ጥሪ አስተላልፈው ነበር። የሊባኖስ መንግስት ብሔራዊ ዜና ወኪል ኤንኤንኤ በበኩሉ ጠላት ሲል በገለጻት እስራኤል በሃሬት ሪክ አካባቢ የደረሰው ጨምሮ 3 የአየር ጥቃቶች ደርሷል ብሏል። እስራኤል በደቡባዊ ቤይሩት ላይ ተደጋጋሚ የአየር ድብደባ መፈጸሟን ተከትሎ በርካታ ንጹሃን ዜጎች ከአካባቢው እንዲሰደዱ አድርጓቸዋል። ሂዝቦላ በበኩሉ በሰሜናዊ እስራኤል በሚገኘው የእግረኛ ጦር ሻለቃ ዋና መስሪያ ቤት ላይ ያነጣጠረ 2 የሮኬት ጥቃቶችን ሌሊት ላይ መፈጸሙ ገልጿል። የሊባኖስ ባለስልጣናት ሂዝቦላና እስራኤል የተኩስ ልውውጥ ከጀመሩበት ካለፈው ዓመት ጥቅም ጀምሮ ከ3400 በላይ ሰዎች ተገድለዋል ሲሉ አስታውቋል። ይህ በእንዲህ እንዳለ የሊባኖስ መንግስት መገናኛ ብዙሃን የእስራኤል የምድር ጦር ኃይሎች በሊባኖስ ውጊያ ከጀመሩ ከ6 ሳምንታት በኋላ ወደ ሊባኖስ ጠልቀው መግባታቸውንና ከሂዝቦላ ታጣቂዎች ጋር ከፍተኛ ውጊያ ካደረጉ በኋላ እንዳፈገፈጉ ዘግቧል። ሪፖርቶቹ ዛሬ ጠዋት የእስራኤል ወታደሮች በደቡባዊ ሊባኖስ በምትገኘው ቻማ መንደር በእስራኤል ድንበር አቅራቢያ የሚገኝ ስትራቴጂካዊ ኮረብታ መያዛቸውንና ቆይተው መልቀቃቸውንም አስታውቋል። የእስራኤል የጦር አውሮፕላኖች የቤይሩትን ደቡባዊ ሰፈሮችና ሌሎች አካባቢዎችን እየደበደቡ ባሉበት ወቅትም የሊባኖስና የሂዝቦላ ባለስልጣናት ጦርነቱን ለማቆም በዩናይትድ ስቴትስ የቀረበውን ረቂቅ ሐሳብ እያጤኑ እንደነበር ተገልጿል። በህንድ በሆስፒታል በተነሳ እሳት 10 ህጻናት ሞቱ። በሰሜናዊ ህንድ በሚገኙ ሆስፒታል ውስጥ በ4 ህጻናት ከፍተኛ እንክብካቤ ክፍል ውስጥ በደረሰ የእሳት አደጋ 10 አዲስ የተወለዱ ህጻናት ሲሞቱ 16 ሌሎች ደግሞ ቆስለዋል ሲሉ ባለስልጣናቱ አስታውቀዋል። አርብ አመሻሽ ላይ በህንድ ኡታር ፕራዲሽ ግዛት በጃንሲ ከተማ በሚገኝ ሆስፒታል ውስጥ የእሳት አደጋው በተከሰተበት ወቅት 55 ጨቅላ ህጻናት ህክምና እየተደረገላቸው ነበር ተብሏል። የእሳት አደጋ መከላከል ባለሙያዎችም አደጋው ከተከሰተ ከ30 ደቂቃ በኋላ የህይወት ማዳን ስራ መጀመራቸውንና ይህም የህይወት አድኑን ጥረት አዘግይቶታል ሲሉ የዓይን እማኞች ተናግረዋል። በህንድ ውስጥ የእሳት ቃጠሎ የተለመደ መሆኑን የገለጸው የአሶሺየትድ ፕሬስ ዘገባ የግንባታ ህጎችና የደህንነት ደንቦች ብዙ ጊዜ በቤት ገንቢዎችና በነዋሪዎች ይጣሳሉ ብሏል። ይህም በአገሪቱ ካለው ደካማ የጥገና ስርዓትና የእሳት አደጋ መከላከያ መሳሪያዎች እጥረት ጋር ተዳምሮ በእሳት አደጋ ለሚከሰት ሞት ምክንያት ስለመሆኑም ተገልጿል። በመጨረሻም የቀድሞ የከባድ ሚዛን ሻምፒዮን ማይክ ታይሰን በጃክፖት ተሸነፈ። ትላንት ምሽት በቴክሳስ በተካሄደውና የቀድሞ ታዋቂ ቦክሰኛ ማይክ ታይሰን በድጋሚ ወደ ቀለበት በመለሰው የከባድ ሚዛን ፍልሚያ ጃክፖት በነጥብ አሸናፊ ሆኗል። የ27 ዓመቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሽልማት አሸናፊ ፖልና በ58 ዓመቱ የቀድሞ ከባድ ሚዛን ሻምፒዮን ታይሰን መካከል የተደረገው ፍልሚያ ባርሊንግተን በሚገኘው AT&T ስታዲየም በርካታ ተመልካቾች ታድመውበታል። በኔትፍሊክስም ፍልሚያው በቀጥታ ስርጭት ተላልፏል። በፍልሚያው ፖል ተፋላሚው ማይክ ታይሰን ላይ 78 ቡጢዎችን ያሳረፈ ሲሆን ታይሰን በበኩሉ 18 ቡጢዎችን ብቻ ተጋጣሚው ላይ ማሳረፍ መቻሉ ተገልጿል። በመጀመሪያ ደረጃ ማይክ ታይሰን እሱ ጋር መፋለም መቻሌ ለኔ ክብር ነው ሲል ፖል ከፍልሚያው በኋላ ተናግሯል። የጉልበት መከላከያ ለብሶ ፍልሚያውን ያደረገው ማይክ ታይሰን ከውድድሩ በኋላ የእግር ጉዳት እንደነበረበት ገልጿል። ነገር ግን ለውድድሩ ይህን ምክንያት ማድረግ አልፈልግም ሲልም ተናግሯል። እንደ አውሮፓውያን አቆጣጠር በ1980ዎቹ መገባደጃና በ1990ዎቹ መጀመሪያ ላይ እጅግ አስፈሪ የከባድ ሚዛን ሻምፒዮና አንዱ የነበረው ማይክ ታይሰን ይህ በ20 ዓመታት ውስጥ ለመጀመሪያ ጊዜ ያደረገው ፕሮፌሽናል ፍልሚያው ነው። ወደ ቀለበቱ እንደገና ይመለስ እንደሆነ ሲጠየቅም ቁርጥ ያለ ምላሽ አልሰጠም። አድማጮቻችን፣ የቅዳሜ ምሽት የአሜሪካ ድምጽ የዓለም ዜናዎች እነዚህን ይመስሉ ነበር። አስማማው ነው ነበርኩ ያቀረብኩላችሁ። ከቀሪ የአሜሪካ ድምጽ ዝግጅቶች ጋር አብራችሁ ቆይታ እንድታደርጉ ጋብዛለሁ። መልካም ምሽት ይሁንላችሁ።
አጫጭር የዓለም ዜናዎችን አድምጠን ተመልሰናል። ለምሽቱ ወደ ተሰናዱት ዘገባዎችና ውይይቶች ይሆናል የምንሻገረው። ለማስታወስ ያህል በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች እንዲሁም በሳተላይት ኢትዮሳት ላይ ታገኙናላችሁ። በዌብሳይታችን ደግሞ amharic.voanews.com ብላችሁ ብትገቡ በቀጥታ ልታደምጡን ትችላላችሁ። ወደ ቅንብሮቻችን እንለፍ። በኦሮሚያ ክልል ምስራቅና ምዕራብ ሸዋ፣ ምዕራብና ቄለም ወለጋ፣ አርሲ፣ ጉጂ ዞኖችና የተለያዩ ወረዳዎች ትናንትናና ከትናንት በስቲያ በተካሄዱ ሰልፎች ለቀረበው የሰላም ጥሪ የክልሉ መንግስትና የኦሮሞ ነጻነት ሰራዊት ታጣቂዎች የየበኩላቸውን ምላሽ ሰጥተዋል። ፀሐይ ዳምጠው ዝርዝር አላት።
የክልሉ መንግስት ትናንት በፌስቡክ ገጹ ባወጣው የጽሑፍ መግለጫ የሰላማዊ ሰልፍን ጥሪ እንደሚቀበል አስታውቋል። የክልሉ መንግስት ቃል አቀባይ አቶ ኃይሉ አዱኛ ሰልፎቹን አስመልክቶ ትናንት ለዝግጅት ክፍላችን በሰጡት አስተያየት መንግስታቸው የህዝብ ጥሪ እንደሚቀበልና በሩ ለሰላም ክፍት መሆኑን ተናግረዋል። ኖርዌይ የሚገኙትና የታጣቂው ቡድን አማካሪ መሆናቸውን የሚናገሩት አቶ ጅሬኛ ጉደታ የሰላም ጥሪው በትክክለኛ መንገድ በህብረተሰቡ እየቀረበ ነው ብለው እንደማያምኑ ገልጸዋል።
ባንቸ ካና አዋዘጥኑ ወደሞ ወጥማት ኦፕስ እንጀዱ ጋፊቀሰ ጋሉቱ ነመት ጅራያችሁዳ
እኛ ህብረተሰቡም ጥሪ ሳያቀርብልን ራሳችን ሰላም በሀገሪቱ እንዲሰፍን የበኩላችን እንጥራለን። ነገር ግን አንድ ወገን ብቻ ሰላም ስለፈለገም ሰላም መምጣት አይችልም።
በሁለት ቀናት በተካሄዱ ሰልፎች ላይ የተገኙና የአሜሪካ ድምጽ ያነጋገራቸው አንዳንዶቹ ተሳታፊዎች ሰልፉ በመንግስት አስተባባሪነት እንደተዘጋጀ ሲናገሩ፣ ሌሎቹ ደግሞ መንግስትና ታጣቂ ቡድን ሰላም እንዲያወርዱ ለመጠየቅ በህብረተሰቡ የተዘጋጀ ነው ብለዋል። የኦሮሚያ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ሰልፉን በማስተባበር ውስጥ እጁ የለበትም ብለው ነበር። አቶ ጅሬኛ ጉደታ የሰላም ጥያቄ እያቀረበ ያለው የትኛው ህብረተሰብ የሚለው ላይ ጥያቄ እንዳላቸው ተናግረዋል። የኢትዮጵያ መንግስት ሸኔ እያለ የሚጠራቸውና በህዝብ ተወካዮች ምክር ቤት በአሸባሪነት በተፈረጁት የኦሮሞ ነጻነት ታጣቂዎችና በመንግስት የጸጥታ ኃይሎች መካከል በኦሮሚያ ክልል ግጭት ከተጀመረ ከስድስት ዓመታት በላይ ተቆጥሯል። በተለያዩ ጊዜያት ህብረተሰቡ፣ መንግስትና የኦሮሞ ነጻነት ሰራዊት ወደ ሰላም እንዲመጡ ጥያቄ ሲያቀርቡን ቆይተዋል። በመንግስትና በሰራዊቱ መካከል በታንዛኒያ ሲካሄድ ተጀምሮ የነበረው ድርድር ያለ ስምምነት መጠናቀቁ ይታወሳል። አቶ ጅሬኛ ጉደታ የመንግስት ተቋማት ነጻ እንዲሆኑ ላቀረቧቸው ጥያቄዎች ከመንግስት በኩል ዩንታ ባለማግኘቱ ድርድሩ ያለውጥ መቅረቱን ገልጸው የሚሳካ ከሆነ ወደ ሰላም ለመምጣት ዝግጁ መሆናቸውን ገልጸዋል። የኦሮሞ ነጻነት ሰራዊት ታጣቂዎች በቅርቡ በኦሮሚያ ክልል ምስራቅ ሸዋ ዞን ዱግዳ ወረዳ በሚገኙ ብርብርሶጋሌና ደርባ በተሰኙ ሁለት ቀበሌዎች ውስጥ በታጣቂዎቹ 38 ሰዎች መግደልን ጨምሮ በተለያዩ ሰላማዊ ሰዎች ግድያ ጥቃትና እገታ የተለያዩ ክሶች ሲቀርቡባቸው ቆይቷል። አቶ ጅሬኛ ጉደታ ታጣቂዎቻቸው ሲቪሎችን በማጥቃት ተግባር ላይ እንደማይሰማሩ ተናግረዋል።
ናሞ ተናጋር ወራንኬኝ ተርካንቲ ሁለቱ ሂንቀፍ ከሞቱማኔ መቃገርተ ሸኔ ጀጤ ጎባሱ ጨከሸኔ ተቀስቡዳ የጤ ኡመተ ኦሮሞ ፊቃም ቢሲሱዳ በርባደን ወለትግቱዳ የመንሰቃይቶ
እነዚህ ንጹሃን ዜጎች የሚያሰቃዩናም የሚዘርፉ በመንግስት ተሰማሩ ራሱ መንግስት ሸነብሮ የሳይማቸው ናቸው። እኛ ሲንደርስባቸው ለመንግስት ሎጂጃቸው ይሰጣሉ። ብዙ ቦታ ላይ ደርሰልባቸዋል። የነርሱ ድርግት ስራውታችንና ወክልም
በተለያዩ ጊዜያት በኦሮሚያ ክልል ውስጥና በአዋሳኝ አካባቢዎች በሲቪሎች ላይ የሚደርሱ ግድያዎች፣ እገታዎችና ጥቃቶች በነዋሪዎችና በመብት ተሟጋጅ ድርጅቶች በሚወጡ ሪፖርቶች ሲገለጹ ቆይቷል። ነዋሪዎችና የኢትዮጵያ መንግስት የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ ሲያደርጉ ታጣቂው ቡድን በኩሉ መንግስት ባደረጃቸው ቡድኖች የተፈጸሙ ጥቃቶች ነው በሚል ምላሽ ሲሰጥ መቆየቱ ይታወሳል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ባለፈው ማክሰኞ ጥቅምት 26 2017 ዓመተ ምህረት በሰሜን ጎጃም ዞን ዝብስት ወይም አርጌ በመትባል የገጠር ከተማ ላይ ተፈጸመ በተባለ የድሮን ጥቃት በትንሹ 43 ሰዎች መገደላቸውን ነዋሪዎችና የጤና ተቋማት ምንጮች ገልጸዋል። ሆኖም በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረግ ግጭት እንደሌለ ምንጮቹ ተናግረዋል። በአሜሪካ ድምጽ ዘጋቢዎች የተጠናቀረውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከአንድ አመት በላይ የዘለቀ የትጥቅ ግጭት በሚካሄድበት የአማራ ክልል ሰሜን ጎጃም ዞን ዝብስት ወይም አርጌ በመትባል የገጠር ከተማ የድሮን ጥቃት መፈጸሙን ነዋሪዎች ተናግረዋል። ነዋሪዎቹ ሁኔታው ለደህንነታቸው ስለሚያሰጋቸው ማንነታቸው እንዳይገለጽ ጠይቀዋል። ባለፈው ማክሰኞ ጥቅምት 26 2017 ዓ.ም ምረት ከጠዋቱ 1 ሰዓት ከ10 ላይ ተፈጸመ በተባለው በዚህ ጥቃት ቁጥሩ ወደ 10000 የሚገመት ህዝብ መኖሪያ መሆኗን የተከሱት ነዋሪዎች በአካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረግ ግጭት የለም ብለዋል። ሆኖም ቀደም ሲልም በዚህች የገጠር ከተማ የሄሊኮፕተር ጥቃት ተፈጽሞ እንደነበር የገለጹት እነኚህ ምንጮች ባለፈው ማክሰኞ ደግሞ የድሮን ጥቃት መፈጸሙን አመልክተዋል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀ አንድ አስተያየት ሰጪ ሲያስረዳ በእለቱ በአንድ የገበያ ማዕከል በአንድ ትምህርት ቤትና በጤና ጣቢያ ላይ በሶስት ዙር የተፈጸሙ የድሮን ጥቃቶች መመልከቱን አስታውቋል። መጀመሪያም የጤና ጣቢያውና የገበያ ማዕከሉ መመታታቸውን ይናገራል።
በዛን ሰዓት ሰው ቆሞ ራሱን የሚደሳካል ነበርም ራሱ ለማውጣት ነው የሚሮጥ። እኔ ተገብ እንኳን ወደ 8 የሚሆን አሷድር ተመጣለ ለቤተክርስቲያን ሲመለስ እኔ የነበርኩበት ላይና እኔ ገቢው አካባቢ ነበርኩ። ከቤተክርስቲያኑ ገቢው ለፎርምጃ እንደዛ ይሆናል በቃቱ ከቤተክርስቲያኑ ወጥን ከበን እየተመለስን ነበር እና ወደ 13 14 እንሆናለን። ወደ 7 አካባቢ ነው 6 ወይ 7 አካባቢ ነው የተረፍነው። ቤተክርስቲያን ጠዋት እየተመለስን ነበር። ነጭ ልብስ ለበሳችሁ ነው የመጣችሁና ማለት ነጭ ልብስ ዶር ኑሮ አታያችሁና ማለት ነው።
ይኸው አስተያየት ሰጪ ጨምሮ እንደገለጠው በጤና ጣቢያው ላይ በተፈጸመው የድሮን ጥቃት የወሊድ አገልግሎት ሕክምና ሲጠባበቁ የነበሩ 5 ነፍሰ ጡር ሴቶች መገደላቸውን ተናግረዋል። በአንድ ቤት ውስጥ የነበሩ ሌሎች 5 የቤተሰብ አባላትም በዚሁ ጥቃት መገደላቸውን ገልጦ በትምህርት ቤቱ ላይ በተፈጸመው ጥቃት ደግሞ 15 ሕፃናት ተገድለዋል ብለዋል። በአጠቃላይ በድሮን ጥቃቱ ከተገደሉት ሰዎች አብዛኞቹ እናቶችና ሕፃናት መሆናቸውንም ጨምሮ አመልክቷል።
የተቀበረ የዘውለት ወደ 43 አካባቢ የሞተ ተነስቷል። በዘውጭ አለ እዛ በላይ አለ ግን የተለይት 43 የዘውለት ነው የቀበረ ቁጥሩን አላወቅም። መለየት ይከብደናል። አሁን ከቆሰሉት በኋላ እንኳ ወደ 8 ነው 9 ሞቷል። ይታከም በቦታ ስለሌለ ማለት ነው።
እንግዲህ ዘመድ ዘመዱ ነው እያዘዙ በወገን እየወሰደ በባድመዳኝ ምናምን ከሄደው እንደሆን ነው እንጂ ቁስሉም ራሱ መጥቆ ነው የሚድኑ አይመስለንም። በበነገተው ብዙ ነው የሞተ። የአምሳ ስምንት ለዛማ ይደርሳል እንዲ እስካሁን የአምሳ በላይማ እኛ እያለን ሞት 43 ወደው ቀብረናል። ማርያም ቤተክርስቲያን የተቀበሩት ብዙ የሚለዩት የሚለዩትን ሰው የራሱ የራሱ እንዲያዘ ሄደ። የተፈጸመው እንትን በጣም አስከፊ አሳዛኝ። አሁን በዚህ ሰዓት ሲጀመር ከተማ ውስጥ ፈርሷል። አንድም ህዝብ የለም፣ ከተማ ውስጥ ነዋሪ አንድም ሰው የለም።
ሁለተኛው አስተያየት ስጭም በተመሳሳይ በገበያ በትምህርት ቤትና በጤና ጣቢያ ላይ 3 የድሮን ጥቃቶች መፈጸማቸውን ገልጧል። ጥቃቱ ሲፈጸም በትምህርት ቤቱ አካባቢ ነበርኩኝ ያለው ይሄው ሁለተኛው አስተያየት ሰጪ የጤና ጣቢያውም ትምህርት ቤቱ አጠገብ እንደሆነና በመካከላቸው ያለች አንዲት ቀጭን መንገድ እንደምትለያቸው ተናግሯል።
የመጀመሪያው ጊዜ መጣች ከመለፈች በኋላ ዙራ መታለች። ያን ማስተዋወስ እንጂ እዛ በኋላ የተደረገው ነገር ማስተዋወስ አልችልም። ትምህርት ቤት ላይ ነው በቃ በጣም ብዙ ሰው የሞተ ትምህርት ቤት ላይ ነው። ብዙ ያን አስከሬኖችን ሳረፋ ቆይቻለሁ። የተወሰኑ ልጆች ነን በጋሬ ነው ወደ ቀብር ስነ ስርዓት ሲደረግ በጋሬ ነው የሄዱ ማለት ቤተክርስቲያን ተቀበሉ። የጊዜው ላይ ደግሞ ብዙ ቦታዎች ላይ ነው የበቀር በተለይ
በእለቱ ቀኑን ሙሉ አስከሬን ስንሰበስብ ውለናል የሚለው አስተያየት ሰጪ መጀመሪያ 43 አስከሬኖች መቅበራቸውን ከዚያ በኋላ ደግሞ ሌሎች 5 አስከሬኖች በአንድ እርሻ ማሳ ውስጥ ማግኘታቸውን ይናገራል። ሰዎች የቤተሰብ አባላቸውን አስከሬኖች እየወሰዱ ሌላ ቦታ ሲቀብሩ ስለነበረም የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል አብራርቷል። አንድ የጤና ጣቢያ ባልደረባ የሆኑ አስተያየት ሰጪም በበኩላቸው በእለቱ የታዘቡት ሁኔታ እንዲህ ይገልጻሉ።
የመጀመሪያ መነሻው የሆነ ድምፅ ነው የተሰማን። መጀመሪያ የወደቀው ሚዩት ከኳስ ሜዳው ላይ ነው ሚዩት። ከዛ በኋላ ገበያ ይዞታል። አሁንም የሆነ ድምፅ ተሰማንና በተወሰነ ደቂቃ ከጤና ተቋሙ ላይ ጣለ። ደግሞ ተቋሙ ላይ ሲትል መካከልኝ የእናቶች ክላስ አለ። ስንገባ ሁሎች ይገልባቸዋል እንዳለ ሁሎች ልትልስ ብሏል እንዳለ አስተማሚውና ሰባቱ ማች ናቸው። አምስቱ እናቶች ሁለቱ አስተማሚዎች በጥቅሉ ወረ 7 አካባቢ ሰው እዛ ውስጥ አንዷ ሩም ላይ ወጥቷል።
በእለቱ ተፈጸመ የተባለው ጥቃት የድሮን ስለመሆኑ በምን ለየህ በሚል የአሜሪካ ድምፅ የጠየቀው አንድ አስተያየት ሰጭም እንዲህ ሲል ያብራራል።
የተላከብን ድሮን ድምፋቴ የሚል ድምፅ ነው የሚሰማ እና ብልጭ የሚል የሆነ ብልጭ ተረዘብ ያሰማች። ከዛ አስከሬኑ ራሱ አልተገኘም። አሁን ሌላ መሳሪያ የመታቸው ሰዎች አሉ እኛ ያው ማለት ነው። ለምሳሌ ሞርተር የመታቸው አሉ። እነዚህ ሞርተር የመታቸው ቀላል አይተነዋል። አመታቱ ማለት ነው። ሄሊኮፕተሩን እናውቀዋለን። ልጁነንም ሲመጣ ስነበት ስለምናውቀ ሚጉም እናውቀዋለን። ድምፁም በአካልም ስለሚታይ ማለት ችኮ ለእይታ ራሱ ሲን ማየታችን በቃ ድምጫን ነው እንጂ አትታይሽም። ራሱ እዛ ጥቃት ስትፈጸምብሽ ነው ምታያል። እና መጣ መቆየታችን ወዲያው መጥረውም ቶታ
የጤና ተቋ ሙ ባልደረባ ደግሞ በለቱ ተፈጸመ ባለው ጥቃት የተመዘገበውን የሟቾችና የቁስለኞች ብዛት ተናግሯል።
ከዱር ቤቴ 7 ኪሎ ሜትር ይመስለኛል 2 አምቡላንስ ቁስለኛ ላክና ወረ ዱር ቤቴ ሆስፒታል ለላሊበላ ላይ መከላከያ መጥቆም አለካ። ከዛ አምቡላንስ ላይ ሲተኩስባቸው አምቡላንስ ተመለሱ። የተረፈ ሰው የለም ሞቱ። እንደተጋባ ከመረጃ ላይ ፕሪስክራይብ ያደረገው ቁስለኛ ወደ 64 ሰዎች ናቸው ተጎጂ የነበሩ። አሁን ግን በድንጋጤ በምናምን ለካ እየቆሰሩ ምናምን በእኛ በገጠሩም እየሄዱ የወደቁ አሉ። ከእኛ ጋር በጣም ወረፋ ስለነበረ እንደነገሩ እኛም ደንቀት ስለነበረ ከሚሞቱ እያሉ ወደ ገጠር እየተሳደዱ አሉ ለካ እና 200 አካባቢ የደረሰ ይመስለኛል አጠቃላይ ጉዳት ደንበሳቸው ወደ 5 አፖርሽን እንኳን የማሽ ቁጥር 46 ላይ ነው ያለ። አሁን ከእጄ የደረሰ 46 ነው ያለ። ወደ 46 ሞት ላይ ደርሰናል።
ሌላ አስተያየት ሰጪ በበኩሉ የተገደሉ ሰዎች ሁኔታ አሁንም በአእምሮዬ ይመላለሳል ይላል። ሁኔታውን መቼም ቢሆን አልረሳውም ሲልም ያሳደረበትን ስሜት ይገልጻል።
እኔ ምናልባት አሁን ራሱ ውስጤ ጥሩ አይደለም። እስካሁን ድረስ ገና በአእምሮዬም አልተመለስኩም። መቼም ሰውን ያህል እንደዛ ሆኖ ከሰውነት ወደ ሰው ያለ መሆን መስሎ ሲታይ በጣም ከባድ። ነፍሰጡሮች ያለ ጊዜያቸው ሳይገላገሉ 6 እናቶች የሞቱት ከአንድ ቤት 4 ሰው ይሞታል። የአንድ እናት አባት ልጅ 4 ማለት ነው 4 ይሞታል። በአጠቃላይ 13ቱ እና ዘንበለኝ የሆኑ ህጻናት ናቸው። በጣም ከባድ አሁን ስለት መከላከያ መጣ እንዲያል ያንደ መጣ ዝም ብሎ አንድም ሰው ይረሰላግኝ ከዘው ከተማ የተገኙ ሰዎች 10 ሰው አይገኝም ነው የሚለች ከተማ 10 ሰው ይረሰላግኝ በድንጋጤ እንደወጣ ነው ኮደል ቀር በየጫ ከሆነ ያለ በቃ ዘሚስ አረ ምንም የለም እዚህ አንድም ነገር የለም። አሁን ምናልባት ከዛ 30 ኪሎ ሜትር ኔሮ ባሉ ሲባለን ሰማቸውን የዛ ነው እንጂ እኛ ምንም ነገር የለም።
የመጀመሪያውና አራተኛው አስተያየት ሰጪዎች ቀደም ሲል ጥቅምት 4 2017 ዓ ም በከተማይቱ የሄሊኮፕተር ጥቃት ተፈጽሞ አንዲት ልጅ መገደሏን ተናግረዋል። ከዛን ቀን አንስቶም የከተማዋ ነዋሪዎች ሌላ ከዚህም የከፋ ጥቃት ሊከተል ይችላል የሚል ስጋትስ መቆየታቸውን ተናግረዋል። አራተኛው አስተያየት ሰጪ በበኩሉ በጥቃቱ የተጎዱ ሰዎች ብዛት ከዚህም ሊጨምር እንደሚችል ስጋቱን ገልጧል።
ታሽላለው በቀሎ የሚባል አንድ ገበሬ ያለ ዘውስ ያልታያለ ገና ሰው ሁሉም ሰው ወደ ቤት ሲያልገባ ምንም ሰው የሌለ ስለሆነ ትንሽ ሰዎች ላይ ያለንን አዛ ለመግባት ደግሞ መቼም አስከሬንን ያህል ወድቆ ሲገኝ ተብሎ ዝም ብሎ ያለ ሰው አለ ገና ያልታየ ማለት ነው። ስትመጣ እንረጣለን። አሁን ልክልብና አሁን ልክልብና ሚባል ሰው ስታዱ ደግሞ ማንሳት እንገባለን። ስትመጣም እንረጣለን። እንደዛ እየሆነበት ሰቀቀን ማለት ነው።
የጤና ጣቢያው ባልደረባ በበኩላቸው ተፈጸመ የተባለውን የድሮን ጥቃት ተከትሎ በማግስቱ ቁጥራቸው ወደ 1000 የሚገመት የመንግስት የጸጥታ ኃይሎች ወደ ከተማይቱ መግባታቸውንና በሺዎች የሚቆጠሩ ነዋሪዎችም ይህን ተከትሎ ከተማይቱን ለቀው በመውጣት በየጫካው እየኖሩ መሆናቸውን አመልክተዋል። የተወሰኑት ደግሞ በገጠር አካባቢዎች ከሚኖሩ ቤተሰቦቻቸው ዘንድ መሄዳቸውን ተናግረዋል።
ከተማውስ ፈርሷል። አንድም ህዝብ የለም። ከተማውስ ነዋሪ አንድም ሰው የለም። በየጫካው ነው የሚኖሩ። ሀዘኗል። በቃ ብሎ ደግሞ በማግስቱ መከላከያ ላከብን። ከአንድ ሺ ያላነሰ መከላከያ ሰራዊት መጥቶ ቤቱን እየፈነቀለ እያቃጠለ አሁንም ያገኙትን ህጻናት ላይ እየደበደቡ።
የአሜሪካ ድምፅ የፌዴራልና የመንግስት ስራ ኃላፊዎችን በሰሜን ጎጃም ተፈጸመ በተባለው የድሮን ጥቃት ዙሪያ አስተያየት እንዲሰጡ ጠይቋል። ስለ ጉዳዩ የተጠየቁት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ጥቃቱ ስለመፈጸሙ የማውቀው ነገር የለም፣ መረጃው አልደረሰኝም ሲሉ መልሰዋል። ቢሮአቸው ጉዳዩን እንደሚያጣራም በስልክ ገልጸውልናል። አቶ ደሳለኝ በጉዳዩ ላይ ዛሬ አስተያየት እንደሚሰጡ በትላንትናው ዕለት ያመለከቱ ቢሆንም የእጅ ስልካቸው ባለመነሳቱ ግን ምላሻቸውን ለማካተት ያደረግነው ጥረት ሳይሳካ ቀርቷል። የአማራ ክልል የኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው ስለ ጉዳዩ አስተያየት እንዲሰጡ በስልክና በአጭር የጽሑፍ መልእክት ተጠይቀው ነበር። ይሁን እንጂ እስካሁን ምላሽ አልሰጡም። በአማራ ክልል የሰሜን ጎጃም ዞን አስተዳደር ቃል አቀባይ አቶ ቴዎድሮስ መስፍንም እንደዚሁ እረፍት ላይ ስለሆንኩኝ ስለ ጉዳዩ የማውቀው ነገር የለም የሚል ምላሽ ቢሰጡም የዞኑን ኃላፊዎች አድራሻ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል። የመንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በስልክና በአጭር የጽሑፍ መልእክት አስተያየት እንዲሰጡ ቢጠየቁም እርሳቸውም እስካሁን የሰጡት ምላሽ የለም። በደቡብ አቸፈር ተጎድተዋል የተባሉት ሰዎች የሕክምና እርዳታ ተደርጎላቸው እንደሆነ የተጠየቀው የኢትዮጵያ ቀይ መስቀል ማህበር በበኩሉ በግንኙነት እክል ምክንያት በአካባቢው ካሉ ሰራተኞቻችን ጋር መገናኘት ስላልቻልን ስለዚህ ጉዳይ የምናውቀው ነገር የለም ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ክልላዊ ዲሬክተር ዶክተር አለሙ ምህረቱ አሜሪካ ድምጽ ባጋሩት አጭር የጽሑፍ መልእክት በደቡብ አቸፈር ዝብስት ከተማ ላይ ተፈጸመ ስለተባለው የድሮን ጥቃትና ሌሎች መሰል ጥቃቶች እያጣራን ነው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽህፈት ቤት ኃላፊ አቶ አለባቸው ብርሃኑም እንዲሁ በአጭር የጽሑፍ መልእክት በሰጡት አስተያየት ተፈጸመ ስለተባለው የድሮን ጥቃት ሰምተናል፣ ሆኖም ጉዳዩን በተመለከተ ምርመራ ለማካሄድ መረጃ እያሰባሰብን በመሆኑ በአሁኑ ወቅት ለመገናኛ ብዙሃን የምናጋራው መረጃ የለም ብለዋል። ምርመራው ሲጠናቀቅ ግን የደረሱበትን ለመገናኛ ብዙሃን ይፋ እንደሚያደርጉ አመልክተዋል።
ከወሊድ በኋላ የሚከሰት የማህፀን ግድግዳ መውረድ ምንድን ነው? ቀጥሎ የሚቀርበው ጤና ነክ ቅንብር ርዕስ ነው። የማህፀን በር ውልቃት በኢትዮጵያ በብዛት የማይታወቅና ትኩረት ያልተሰጠው ነገር ግን በብዙ እናቶች ላይ የሚከሰት የጤና ችግር ነው። በእንግሊዝኛ አጠራሩ ፕሮላፕስ ተብሎ የሚጠራውና በሴቷ የመራቢያ አካላት ውስጥ ያሉ ጡንቻዎች በመላላት ወደ ውጭ የሚወጣው የማህፀን በር ወይም ግድግዳ አብዛኛውን ጊዜ ከወሊድ በኋላ ከባድ ስራ በመስራት ለረጅም ጊዜ በማማጥ በቂ የሆነ ሕክምና ካለማግኘትና ከመሳሰሉት ምክንያቶች እንደሚከሰት ባለሙያዎች ይናገራሉ። ብዙ ሴቶችም ጉዳዩን አጥልለው በመመልከት የሕክምና አገልግሎት ሳያገኙ ለአመታት ከችግሩ ጋር አብረው እንደሚኖሩ ነው ጥናቶች የሚጠቁሙት። በዚህም የተነሳ ተደጋጋሚ ለሆነ ኢንፌክሽን በጊዜ ሂደት የሽንት ማምለጥ እና ይባስ ብሎም እንደ ማህፀን ካንሰር ላሉ የከፉ የጤና ችግሮች ተጋላጭ እንደሚሆኑ በተለያየ ጊዜ የተሰሩ ጥናቶች ያመለክታሉ። ኤደን ገረመው በዚህ ችግር ተጠቂ የነበሩ አንዲት እናት የጤና ባለሙያና በዚህ ዙሪያ ግንዛቤ ለማስጨበጥ የሚሰራ ተቋም አነጋግራ ተከታዩን አቀናብራለች።
በቤንሻንጉል ጉምዝ ክልል የመተከል ዞን ኗሪ ሆኑት ወይዘሮ አብዮት ከፋለ የሶስት ልጆች እናት ናቸው። ወይዘሮ አብዮት ሶስተኛ ልጃቸውን ከወለዱ በኋላ ለ8 አመታት ያክል ለማንም የማይናገሩት የጤና እክል አጋጥሟቸው እንደነበረ ይገልጻሉ።
ከምን ይምጣ ላውቆም ዝም ብሎ ነው በቃ ዱብዳ ወጦ ወርዶ ነው ሽንት ቤት እንደሄድኩኝ ነው ዝም ብሎ የወጣብኝ። ምንድነው ብዬ ህክምና ሄድ ቅርብ በሚገኝ ክሊኒክ ሂጄ በመታይበት ለእንግላል አስተኝቶ አስገባልኝ መርፌ ሰጠኝ። ያው ግን ይሄ ብቁ አልሆነም። በሚሄድበት በሚጓዝበት በሚሰራበት ሰዓት እንደ ልቤ መንቀሳቀስ አልቻልኩም። ያው ይወጣል በሚወጣ ሰዓት ደግሞ ወገባችን ለሁለት ይከፈላል። ትንሽ ተኝቼ ረፍት አድርጌ ለእንግላል ተኝቼ ተመለስኩት በኋላ እንደገና አሁን መልሶ ሁለተኛ ያስቸግረኛል።
የማህፀን በር ወይም የማህፀን ግድግዳ ወልቃታ አብዛኛውን ጊዜ የወለዱ እናቶች ከባድ የሆኑ እቃዎችን ሲሸከሙ ረፍት ሲያጡ አሊያም ለረጅም ሰዓት ማማጣቸውን ተከትሎ እንደሚከሰት በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል የማህፀንና የጽንስ ስፔሻሊስት እጩ ሐኪም ዶክተር አህመድ አደም ይናገራሉ።
ብዙ ጊዜ የማህፀን በር አይታልም ውጭ ወጥቶ ቴክ ለማድረግም ወይም ለማወቅም ያስቸግራልና ብዙ ጊዜ እናቶች የሚሰማቸው መጀመሪያ ምንድን ነው? የኳስ ላይ የመቀመጥ ስሜት ኦር ደግሞ ሽንት መቆጣጠር አለመቻል ኦሬሽን ስሜት ቶሎ ሽንት መምጣት ሊሆን ይችላል። ኦር ደግሞ የሰገራ እንቢ ማለት ሊሆን ይችላል። ምክንያቱም ሁለቶቹም ነገሮች አብረው የተያያዙ ስለሆነ ከማህፀን መውጣት ጋር የሰገራ መውጣት እንቢ ማለት ኦር ደግሞ የሽንት መውጣት እንቢ ማለት ኦር ቶሎ መምጣት ሊሆን ይችላል ወይም ማምለጥም ሊሆን ይችላል እንደደረጃው። ግን የማህፀን ወደ ውጭ መውጣት ከወጣ በኋላ ነው ብዙ ጊዜ ሴቶች ኦር ደግሞ ይሄኛ በምንለው ሶስተኛ ወይም አራተኛ ደረጃ ከደረሰ በኋላ ነው በደንብ የሚታወቀውና ዲቴክት ለማድረግም ወይም ለማወቅ ጊዜ ይፈጃል። ነው መጀመሪያ የሚሰማቸው እናቶች ስሜት ምን ይሆናል? ኳስ ላይ የመቀመጥ ስሜት፣ ሲቀመጡት ምን ወቅት አለመሰማት ነው የሚሆኑ ማለት ነው። በሌላ አነጋገር የማህፀን ውልቃትም ይባላል። ቀጥታ ያው የማህፀን ግድግዳ ወደ ውጭ መውጣት ወይም የማህፀን በር ጫፍ ወደ ውጭ መውጣት የሚለው ትርጉም ቀጥታ እንደ አረፍተ ነገር ነው የሚሆነው። ትክክለኛ የሚተካው አንድ ቃል አይኖረንም። ብዙ ጊዜ
የምዥዥጓ ሎካ የሴቶች ልማት ማህበር ዋና ስራ አስፈጻሚ የሆኑት ወይዘሮ ህድሪ ወርቁ ተቋማቸው በሚንቀሳቀስበት በቤንሻንጉል ክልል ይህን መሰል ችግር ያለባቸው እናቶች የሚያስፈልጋቸውን የጤና ድጋፍ በመመልከት በዚህ ዙሪያ በጀት መድቦ መስራት መጀመሩን ይገልጻሉ።
ብዙ ሴቶች ወደኛ ይመጣሉ፣ ፊስቱላ ተብሎ ሪፈር ይደረጋሉ። እኛ ጋር ከመጡ በኋላ ግን ስናይ ምንም አይነት ሽንትም ሰገራም የለም። በሰዓቱ ባለሙያም አልነበረንም፣ የጤና ባለሙያም አልነበረንም። ጤና ጣቢያ ሲሄዱም ፊስቱላ ብለው ነው ሪፈር የሚያደርጓቸው። እና የሆነ ወቅት አንድ እናት በቃ ካላያችሁኝ አልሄድም አለችና አሳየችን። ስታሳየን ያው ማህፀን ልጅ የሚሸከመው ሙሉ በሙሉ ነው ወደ ውጭ እንደ ልጅ ራስ ሆኖ ነው የሚወጣው እና በቃ ካልታከምኩ አልሄድም የሚል ሀሳብ ፊስቱላ ነኝ ብላ ስትለን ግራ ገባኝና ዶክተሩ ጋር ስደውል ይሄ ማህፀን መውረድ ነው፣ እኔም አላውቅም ለእኔም አዲስ ነበር፣ ይሄ ማህፀን መውረድ ነው እንጂ ፊስቱላ አይደለም የሚል ሀሳብ ሰጠን። ከዛ በኋላ ዶኖሮቻችንን ዩኤንኤክስፒን በጣም ነው የማመሰግነው፣ ለእነሱ ይህን ሀሳብ ሼር ስናደርጋቸው ፈቀዱልን በጀት። ከዛ በኋላ እነዛን እናቶች ማሳከም ጀመርን ማለት ነው። እና የማህፀን መውረድ በብዛት አይታወቅም ነበረ፣ የፊስቱላ ነበር የሚታወቀው። እና በርካታ እናቶች ቁጥራቸው በጣም አስደንጋጭ የሆነ ከአንድ ከትንሽ መንደር ውስጥ 50-40 እናቶች በዚህ ችግር የተጋለጡ ናቸው። እና ይህንንም በዘመቻ አሶሳ ላይ፣ ባህር ዳር፣ አዲስ አበባ እየመጡ በርካታ እናቶች እንዲታከሙ አድርገናል።
ብዙ እናቶች ጉዳዩን ቸል በማለት በወገብ ህመምና በቀላል የሽንት ቧንቧ ኢንፌክሽን እየተመካኘ ለረጅም ጊዜ ሕክምና ሳያገኙ እንደሚኖሩና በዚህም የተነሳ ለሰፋ ችግር እንደሚጋለጡ የጤና ባለሙያው ዶክተር አህመድ አደም ይናገራሉ።
ወደ 47% ከተያዙ ሰዎች ግማሾቹ ዲፕሬሽን ውስጥ ይገባሉ፣ ለማንም አያወሩ። በዚህ የተነሳ ኳሊቲ ኦፍ ላይፋቸውን አፌክት ያደርገዋል። ይሄ የቀን ተቀን እለታቸውን መስራት አይችሉም፣ ፕሮዳክቲቭ አይደሉም፣ ሴክሹዋል ላይፋቸው ላይ ችግር አለ፣ ኦር ይፋታሉ። በዚህ የተነሳ ዲቮርስ አለና በጣም ይሄ ከማተርናል ጊዜ ጋር ከዚህን ከእናት ውስጥ ናም ጋር በጣም የተያያዘ ነው እና ይሁን ወደ ዲፕሬሽን የሚያጋልጣቸዋል ነው። ከዚህ መጣው እኛ ጋር ተሰርተው ሲሄዱ በጣም ነው በቃ በጣም ረክተው ደስ ብሏቸው በቃ እንደዚህ እንኳን ከመነው በቀላሉ እንኳን ተደርቶ ያን ሰዓት የለ የ45 ደቂቃ ፕሮሲጀርና ኦፕሬሽን ማይመስላቸው ሁሉ አሉ።
ወይዘሮ ህድሪ ወርቁም በተቋማቸው ከመያዩ ችግር ስፋት በመነሳት በከተማም ቢሆን የግንዛቤ እጥረት አለ ይላሉ።
በጣም ከባድ ነው። ከተማ አካባቢ እኔ በጣም ማለት ትልልቅ ከተማ የሚባል እኔ አሁን ወረዳዎች ላይ ዞኖች ላይ ነው የምንሰራው። ትልልቅ ከተማ ላይ እንኳን ይደበቃል ብዬ ነው የማስበው። በጣም ነው የሚያስደነግጠው። በጣም ነው የሚያስፈራው። ሌላ ባዕድ ነገር የመጣ ሁሉ ነው የሚመስለው። ምክንያቱም አካልሽ ወደ ውጭ ወጥቶ ተንጠልጥሎ ሲቀመጥ በቃ ምን ተፈጠረ ብሎ ነው ብዙዎቹ የሚያስቡትና የማይድን አድርገው ነው የሚያስቡት። መናገርም ይፈራሉ። በእነሱ ብቻ ይደረሰ ይመስላቸዋልና የግንዛቤው ስራ በጣም ብዙ ቅስቀሳ ያስፈልጋል።
የቤንሻንጉል ጉሙዝ የመተከል ዞን ነዋሪ ሆኑት ወይዘሮ አብዮት የቀዶ ሕክምና አገልግሎት ካገኙ በኋላ ወደ ቀደመ ህይወታቸው መመለሳቸውን ይገልጻሉ።
የራሴን ማህፀን ካስወጣ በኋላ አብዛኛውን በተገኘሁበት ቀበሌና ወረዳ ውስጥ ብዙ ሴቶች እንዲሰራላቸው ትምርት እየሰጠሁ በየሰፈሩም እየሄድኩኝ ዲያው ድብቅ መሆናችን እኛን ነው የሚጎዳን። ከ10 እስከ 20 የሚሆኑ ሴቶች እንደኔ ማህፀናቸው ተሰርቶላቸው አሁን በደና ደረጃ ይገኛሉ።
ዶክተር አህመድ የማህፀን በር ውልቃት ወይም የማህፀን ግድግዳ ውልቃት የተለያዩ እንቅስቃሴዎችን ጨምሮ ከቀዶ ጥገና ውጪ የህክምና አማራጮች እንዳሉት ይገልጻሉ።
በእርግጥ አሁን የሚመከረው ግን ሎችን ደረጃ አለው። ያው የህክምና የሙዳ ማህፀን ወደ ውጭ ሲወጣ ደረጃ አለው። ከ5-4 ከ5-3 የተለመደው አለ። በእኔት የተፋፈል ዘዴ ቢኖርም ከ5-4 የሚለውን ስንከተል ብዙ ጊዜ እንኳን ማህፀናቸው ወደ ውጭ መውጣት ምልክት የሚያሳዩ ሰዎች ይቅርና እናቶች ከወለዱ በኋላ የሚመከሩ ብዙ አይነት ኤክሰርሳይዞች አሉ። እነዚህ ለምሳሌ ብዙ የተማረ ሰው የማይቃቸው ኪግስ ኤክሰርሳይዝ የሚባሉ አሉ። አሁን ጥሩ ጥሩ ነገሮች እየመጡ ነው። ኢቭን ቀጥታ ኦፕራሽን ሳይሰሩ እነዚህ ላፓራስኮፒ የሚባሉ አሉ። ላፓራስኮፒ በትንሽ ቀዳዳ ብቻ ተገብቶ ማህፀን ወደ ላይ ታርጎ ታስሮ እዛው እንዲቀርና ኢቭን ሰዎች ወለዱም አልወለዱም ሲንስ ፐልቪክ አሁን ኢንትረስት የሰውነት የተቀደሰ ሰውነት ነውና ኦርቶ ማውጣትን ብቻ መፍትሄ አይደለም ተብሎ ስለሚታሰብ አሁን ዘመናዊ መፍትሄ ይችላል ዘመናዊ ያስተሳሰብ ስላለ ኢቭን ማህፀኑ ጥቅም ባይኖረውም ወደ ውስጥ ገብቶ እዛው ላይ ቦታው ላይ ብቻ ተንጠልጥሎ እንዲቀመጥ የሚደረግበትን መንገድ አለ።
ምንም እንኳን በኢትዮጵያ ስለ ችግሩ ሰፋ ያለ ግንዛቤ ባይኖርም 24% የሚደርሱ እናቶች ላይ ችግሩ እንደሚያጋጥም የዩናይትድ ስቴትስ መንግስት የብሔራዊ የሕክምና ቤተ መጻሕፍት መዛግብቶች ጠቁመዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፈውን የቅዳሜ ህዳር 7 2017 ዓመተ ምህረት ምሽት ፕሮግራማችንን ነው። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ስነ ምህዳርን በተመለከተ ማህበራዊ ንቃትን ለመፍጠር ዜጎች ያላቸውን ተያያዥ መብትና ኃላፊነት ለማስገንዘብ ከሚንቀሳቀሱ ተቋማት መካከል አንዱ የሥርዓተ ምህዳር ፍትህ ኢትዮጵያ ይሰኛል። በአካባቢ ጥበቃን ሰፋ ሲልም የአየር ንብረት ለውጥን በተመለከተ ሊተገበሩ የሚገቡ የህግ ተሳትፎች ዙሪያ የሚያማክረው ተቋም ኃላፊ እስከዳር አውግቸው ይባላል። እስከዳርን በመካሄድ ላይ ካለው የኮፕ 29 የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ጋር እንዲሁም ከተቋሙ ጋር ተያያዥ ሐሳቦችን ያጋራን ዘንድ እንግዳችን አድርገነዋል። በሀብታሙ ስዩም ጋር ቆይታ አድርገዋል።
ዋና ትኩረቱ የአካባቢ ጥበቃ መብት የሚባለው ነገር በአግባቡ በህብረተሰቡ ዘንድ እንዲታወቅ ማድረግ ነው። በአገር አቀፍ ደረጃ በምንሰራው ስራ ከአገር አቀፍ ስራችንን ደግሞ ከዓለም አቀፍ ሁኔታው ጋር ደግሞ አገናኝተን የምንሰራው በተለይ ደግሞ የአየር ንብረት ለውጥ ፍትህ ስራ አለ። እነዚህ ስራዎች ላይ በዋናነት እንግዲህ እንደ ሀገራችንም ህዝብ ማጆሪቲነታቸው ወጣቶች ላይ ትኩረት አድርገን ብዙ እንቅስቃሴዎችን እናደርጋለን። ሶ ከመሰረታዊ ከሆነ የግንዛቤ ማስጨበጫ ስራ ጀምሮ እስከ ተለያዩ የአቅም ግንባታ ስልጠናዎችን እንዲሁም ደግሞ በአገር ውስጥም በዓለም አቀፍ ደረጃም ባሉ የአካባቢ ጥበቃና የአየር ንብረት ለውጥ ድርድሮች ሂደቶች ላይ ወጣቶች መረጃው ኖሯቸው ኢንፎርምድ የሆነ የነቃ ተሳትፎ እንዲያደርጉ ጥረቶችን እናደርጋለን።
እንግዲህ ብዙ ጊዜ ፍትህ ሲባል እኛ ከወንጀል ከፍትሐብሔር ከተለያዩ ጉዳዮች ጋር የተያያዘውን መደበኛ የፍትህ ጥያቄን የምናስበውና ስነ ምህዳርና ፍትህ በምን ሁኔታ ተገናኙ?
አካባቢ ንበቃ ፍትህ ስንል እንግዲህ ይሄ የተፈጠረው አካባቢያችን እንደሚታወቀው ለእያንዳንዱ ለህይወት ለሚያስፈልጉን ግብአቶች ሁሉ ምንጭ ነው። ቤዚክሊ የሰው ልጅ ለሚተነፍሰው አየር፣ ለሚበራው ምግብ፣ ኢኮኖሚያችንን ለምናንቀሳቀስበት ገንዘብ፣ ስራ ለምንሰራበት ነገር ሁሉ ምንጩ ይሄ የተፈጥሮ አካባቢ ወይም ናቹራል ኢንቫይሮንመንት የምንለው ይሄ ተፈጥሮ አካባቢ። እንግዲህ ይሄን ሁሉ ነገር ሲሰጠን ብዙ የሆነ ጥቅሞች አሉት ማለት ነው። እነዚህን ጥቅሞች ደግሞ ያገኘ የሰው ልጅ እንዲቀጥል የተወሰኑ ኃላፊነቶች አሉ ይሄንን አካባቢ የመጠበቅ። ስለዚህ የፍትህ አንግሉ እንግዲህ የፍትህ ጉዳዩ የሚመጣው እዚህ ጋር አሁን ባለው ነባራዊ ሁኔታ በአገራችን ቢሆን ባለም አቀፍ ያለው ሁኔታ ስንመለከት ቅድም በተጠቀሰው መልኩ የአካባቢን ትሩፋቶች ኢንቫይሮንመንቱን በነፈጥ የሚያገኙት አካላት በአንድ በኩል እናገኛቸዋለን በህብረተሰቡ ዘንድ። ይህንን ደግሞ አካባቢ የመጠበቅ ኃላፊነት ወይ ደግሞ ወጪውንም በገንዘብ የሚገመተውን ሊሆን ይችላል በስራ የሚገመተውን ኃላፊነት የሚወጣው ደግሞ ያ ጥቁን የሚያገኘው አካል ሳይሆን ጠርቶ የምናገኝበት ሁኔታ አለ። ሶ ያ የአካባቢ ኢፍትሃዊነትን ወይ ደግሞ ኢንቫይሮንመንታል ኢንጀስቲስ የሚልነውን ነገር ይገልጻል። ስለዚህ ይሄን እንዲስተካከል ምን ያስፈልጋል ማለት ነው? በተለይ በህግና በስርዓት የተደገፈ እያንዳንዱ የአካባቢ ጥቅምን ኢንጆይ የሚያደርገው ወይም ደግሞ የአካባቢ ጥቅም ትሩፋቶችን የሚጠቀሙ አካላት ተገቢውን የሆነ ኃላፊነት ያንን አካባቢ ለመጠበቅ ሊወጡ ይገባል የሚለውን ነገር ተግባራዊ የሚያደርግ ህግ፣ አሰራር እንዲሁም ግንዛቤ ያስፈልጋል ማለት ነው።
እኔ እናንተ ይህንን ቃለ ምልልስ በምናደርግበት ሰዓት ላይ የዓለም ሀገራት በአዘርባጃን ተገናኝተው የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ላይ እየተሳተፉ ይገኛሉ። የተለያዩ ሀሳቦችም ይንሸራሸሩበታል ተብሎ ይጠበቃል። እንዲህ ያሉ ዓለም አቀፍ ጉባኤዎች ያላቸው ፋይዳ ምን ያክል ነው? አፍሪካውያን ወጣቶች እናንተን የመሰሉ ደግሞ ኢትዮጵያን በአካባቢ ጥበቃ በስነ ምህዳር ዙሪያ ለሚንቀሳቀሱ ወጣቶችስ ያላቸው ትርጉም ምን ያክል ነው?
ይሄ የዓለም አቀፍ ስምምነት እንግዲህ የራሱ የሆኑ ብዙ ጥቅሞች አሉት። ጥቅሞቹ ላይ መጣባቸዋለሁ፣ ግን መጀመሪያ ሊሰመርበት የሚገባው ነገር የአየር ንብረት ለውጥ አሳሳቢነቱን የሚመጥን ውጤት ያመጣ የድርድር ሂደት አይደለም። ምክንያቱም እንደምታውቀው እንግዲህ ኮፕ 29 ስንል አሁን ኦልሞስት ለ30 ዓመት እና እዛ አካባቢ የዓለም ሀገራት ሲል ውይይት ላይ ነው ያሉት። ተጨባጭ የሆኑ እርምጃዎችን የወሰዱባቸውን ሁኔታዎች ስንመለከት በጣም ውስን ሆነው እናገኛቸዋል። ስለዚህ ይሄ የዓለም አቀፍ ስምምነት በዚህ መልኩ ውስንነት አለው። ምክንያቱም መጀመሪያውኑ ፈተዋለው ያለውን ችግር ሳይፈታ በጣም ረጅም ጊዜ ስቲል በድርድር ላይ ምን አብዛኛው ነገር ይሄንን ስንል ግን የራሱ ይሄ የድርድር ሂደት የራሱ ያመጣቸው ጥቅሞች የሉም ማለት አይደለም። የኮፕ ፕሮሰስ ስንመለከተው በፊት መጀመሪያ ላይ ከነበረው ከኪዮቶ ፕሮቶኮል በፈረንጆቹ አቆጣጠር በ1997 የነበረው የአደጉ ሀገሮች የልቀት መጠናቸውን የካርቦን ወይም የሙቀት አማቂ ጋዞች ልቀት መጠናቸውን እንዲወስኑ አትሊስት ፍሬምወርኩን ያስቀመጠ ስምምነት ከተደረገበት ከኪዮቶ ጀምሮ ከዛ በየጊዜው ደግሞ የአዳፕቴሽን ፋይናንስ የሚቲጌሽን ፋይናንስ ካደጉ ሀገሮች ወደ ማደግ ላይ ወዳሉ ሀገሮች የሚሄዱበትን መንገድ የተወሰኑ ስምምነቶች የተደረጉበት አገን ውጤታማነቱና የስምምነቱ አተገባበር ላይ ብዙ ስምምነቶች ቢኖሩ እነዛን ውጤቶች ያመጣ ነበረ። በቅርቡም የተደረጉትን የኮፕ 27 28ን ስንመለከት ደግሞ ይሄ ሎስ ኤንድ ዳሜጅ የምንለው ፈንድ ወይ ደግሞ ኦሬዲ በአየር ንብረት ለውጥ ምክንያት ለደረሱ ጉዳት ካሳ ምንጭ እንዲሆን ፈንድ የተቋቋመበት እና ለዛም ፈንድ ወይም እዛ ቋት ውስጥ የተወሰኑ ሀገራት የተወሰነ ገንዘብ ኮሚቴ ያደረጉበትን ሁኔታ እንመለከታለን። እንግዲህ ይህንን ሁሉ ነገር ስንመለከት በተለይ ከወጣቶች አንጻር ሚናው ምንድን ነው የሚለውን ነገር ስናይ የአየር ንብረት ለውጥ በዋናነት እንደሚታወቀው ኦሬዲ አሁን የምናያቸው ትልልቅ ጉዳቶች እያደረሰ ግን አሁንም እርምጃ ካልወሰድን ደግሞ በጣም የሚያሳስበው ደግሞ የወደፊቱ ነው። የወደፊቱ ስንል ደግሞ አሁን ያለው ወጣት ነገ ቤተሰብ መስርቶ ሀገር ተረክቦ የሚመራበት ወቅት ላይ እቺ ምድር ህይወትን መደገፍ የምትችልበትን አቅም ነው የአየር ንብረት ለውጥ የዓለም ሙቀት መጨመር እያዳባ የሚመጣው ማለት ነው። ስለዚህ በጉዳዩ ባለቤትነት ደረጃ ወጣቶች የመጀመሪያ ጉዳዩ ባለቤቶች ሊሆኑ ይገባል። ስለዚህ መጀመሪያ ችግሩን ራሱ ምንድን ነው? ችግሩ እኛን እንዴት አፌክት ያደርገናል የሚለውን ተረድተው ወጣቶች በአግባቡ ተሳትፎ እያደረጉ ከመጡና ኦፍኮርስ ደግሞ ይሄንን ተሳትፏቸውን ደግሞ የሚፈቅድና የሚያስችል የስምምነትና የድርድር ሂደት ያስፈልጋል።
ለምንድን ይመስልሃል እነዚህ ጉባኤዎች ከአንድ ሳምንት ከሁለት ሳምንት ጉባኤነት ዘለው ሁሉም ሀገራት የሚስማሙባቸው ህግና ደንቦች መሆን ያልቻሉ? በዓለም አቀፍ ደረጃ ላይ ያለው የአየር ንብረት ለውጥ ስጋትና ማሳያ አደጋዎች በተለይ በምስራቅ አፍሪካ እንዲሁም በአፍሪካ የተለያዩ ቀጠናዎች ውስጥ በበርካቶች ህይወት ላይ የፈጠሩት ጫና ይታያል በየቀኑ። ነገር ግን ሀገራት ወደ አንድ ሊስማሙ ያልቻሉበት ነገር ምንድን ነው ብለህ ታስባለህ? እንዲስማሙ ለመጪው ትውልድ የሚተርፍ ቁም ነገር እንዲሰሩ ምን መደረግ አለበት?
በመጀመሪያው ፓርት ለምንድን ነው ውጤታማነት ውስን የሆነው በሚለው መልኩ ለመመለስ የመጀመሪያው የዓለም አቀፍ የአየር ንብረት ለውጥ ድርድሩ የሚካሄደው በመንግስታት መካከል ነው። የዓለም አቀፍ ህግ ነው ክሬት ለማድረግ የሚሞከረው። የዓለም አቀፍ ህግ ደግሞ እንደሚታወቀው የራሱ የሆኑ ብዙ ጥቅሞችና አድቫንቴጆች ቢኖሩትም የራሱ ውስንነቶች አሉ። ምክንያቱም ህግ ስንል እንግዲህ በጽንሰ ሐሳብ ደረጃ አንድ አስገዳጅ የሆነ መመሪያን አስገዳጅ የሆነ ባህሪን ሊያስተካክል የሚችል መመሪያ ነው ብለን ነው የምናስበው። አንድ ነገር ደግሞ አስገዳጅ እንዲሆን በዛ ህግ ሊገዙ የሚጠበቅባቸው አካላትም በምርጫቸውና በፈቃዳቸው ያንን ካላደረጉ እርምጃ የሚወስዱ ወይ ደግሞ የቅጣት የምንለው ሳንክሽን የምንለው ኤሌመንት ያስፈልገዋል። ኢንተርናሽናል ወይ ዓለም አቀፍ ህግ ላይ ስንመጣ ያንን ማድረግ የሚችል ተቋማዊ ስርዓት የለንም እንደምታውቀው። ሁሉም ሀገር የራሱ ሉዓላዊ ነጻነት አለው። ስለዚህ ሀገራት የሚወስኗቸውን ውሳኔዎች በራሳቸው ፈቃደኝነት ላይ ነው የሚመሰረተው ተግባራዊ እንዲያደርጉት ማለት ነው። የድርድር ሂደቱም ላይ እንግዲህ የራሱ የሆኑ ብዙ ውስንነቶች አሉ። ለምሳሌ እኛ እንደ ኢኮጀስቲስ ኢትዮጵያ ወይ ደግሞ እንደ ኦብዘርቨር ነው በዚህ ሂደት ላይ የምንሳተፈው፣ ሀሳቦችን እናነሳለን። እኛ የምናነሳቸውን ሀሳቦች ግን ካውንተር የሚያደርጉ እኛ ስልህ እንግዲህ እንደ ኢትዮጵያ ውስጥ እንዳለ መንግስት ያለውን ተቋም ብቻ ሳይሆን ዓለም ላይ ያሉ ብዙ እኛም አባል የሆንባቸው ጠንካራ የመንግስት ያለውን ወይም የሲቪል ሶሳይቲ ጥምረቶች አሉ። እነዛ ጥምረቶች በጣም በመረጃ አጠናክረው ሳይንሱን አሳይተው የሚያቀርቧቸው የውሳኔ ሀሳቦች ምናልባት ከኢንዱስትሪ በሚመጣ ኢንፍሉዌንስ በቀላሉ ኳሽ ተደርገው መንግስት ወይ ደግሞ የያገሩ ውሳኔ ሰጪ ጋር ከነሱ ይልቅ የነዛ የኢንዱስትሪ ኢንፍሉዌንስ በጣም ከባድ ተጽዕኖ መፍጠር ይችላል። የአየር ንብረት ለውጥ ደግሞ ለመፍትሄው እንደምታውቀው አንዱ መሰረታዊ የሚያስፈልገው ነገር ከእነዚህ ከነዳጅ መሰረት ካደረገ ኢኮኖሚ ትንሽ አማራጮችን ማየት ይጠይቃል። ስለዚህ የኢኮኖሚካል ስትራክቸሩም ላይ ዲማንድ የሚያደርገውን ለውጥ ለማምጣት የሚፈቅድ የኢንዱስትሪ የምንለው የኮርፖሬሽን ኢንተረስት በጣም ውስንነት ነው ያሉ። ምክንያቱም ስታተስ ኮን ሜንቴን ማድረግ ይፈልጋል ፕሮፊት እያደረገ ያለው አካል በዚህ ሲስተም። ያ ደግሞ አካል እንዳልኩት ከውሳኔ ሰጪዎቹ ጋር የራሱ በጣም የተቀራረበ ተጽዕኖ የመፍጠር አቅም አላቸው። ስለ እነዚህ ሁሉ ነገሮች በጣም እንትኑን ውስን ያደርጉታል።
የእናንተን ተቋም የመሰሉ አፍሪካ ውስጥ መሰረት ያደረጉ ወጣቶች ላይ ያነጣጠሩ ተቋማት ሁኔታዎችን ለመቀየር ያደረጉት ያለ ጥረት ቀጣይ ነው ብዬ አስባለሁ። በእናንተ ተቋም በኩል የወደፊቱ ህልማችሁ የወደፊቱ አላማችሁ ምንድን ነው?
የወደፊቱ አላማችን እንግዲህ አሁን እኔ ለምሳሌ በግሌ ካለው ነገር ብጀምርልህ የዓለም አቀፍ የአየር ንብረት ለውጥን የመሰሉ ሌሎች የክላይሜት ብቻ ሳይሆን ሌሎች መልቲላተራል ኢንቫይሮንመንታል ፕሮሰሶች አሉ ሀገራት እንዲስማሙባቸው የሚጠበቁት። እነሱ ላይ ለመሳተፍ እዛ ጋር ተሰሚነት ያለ የምናገኝበትን አቅም ለማግኘት በጣም ብዙ ቻሌንጆች አሉ። ብዙ ደረጃዎችን ማለፍ ይጠይቃል። አንዳንዴ እነዛ ነገሮች በእርግጥ አሁን በጊዜ ሂደት እየተሻሻሉ ነው። ግን አሁን የኔን የግል ምሳሌ ብነግርህ ለምሳሌ ያው እንደ ወጣት አድሬስ እያደረከኝ ነው። ግን እኔ ይህንን ድርጅት ሳቋቁምና ስራውን ስጀምር ወጣት ነበርኩኝ። ግን ከእንግዲህ ይህ ፕሮሰስ ላይ ቅድም እንዳልኩ ኢንፍሉዌንሻል ለመሆን የሚፈጀው ጊዜ የኔን ከወጣትነት ወደ ጎልማሳነት እድሜ ለምሳሌ አሸጋግሮኛል በዚህ ሂደት ማለት ነው። ስለዚህ አሁንም ደግሞ ከኔ በኋላ ያሉ ወጣቶች በእርግጥ በአየር ንብረት ለውጥ ድርድሩ ይሁን በሌሎች የኢንቫይሮንመንታል አግሪመንት ፕሮሰሶች ውስጥ እንዲሳተፉ የቀለለ መንገድ እንዲኖር እኔም መስለልም ከኔ በላይ ያሉት ማካላት ብዙ ነገሮችን ለማሻሻል የሚሞከሩ ነገሮች አሉ። ግን በቂ አይደለም። አሁንም ቢሆን በተለይ ከአፍሪካ ከኢትዮጵያ ያሉ ወጣቶች የሚወከሉበትን ሁኔታ ስንመለከት በእነዚህ ፕላትፎርሞች ላይ በጣም ውስን ውክልና ኖሯቸው እናገኛለን። ስለዚህ ይህንን ነገር የሚያሻሽል ድጋፍ ይህን ነገር የሚያሻሽል ዓለም አቀፍ አሰራር ያስፈልጋል። ሰው እንደ ኢኮ ጀስቲስ ኢትዮጵያ ይህንን ለማገዝ እንግዲህ በጣም በብርቱ አስፍተን ወጣቶች ላይ በጣም እየሰራ ነው። ወጣቶች ላይ ትኩረት ካደረገው ስራችን ባለፈ ደግሞ እንደ ሀገር ኢትዮጵያ እንደ ሀገሩ አፍሪካ ደግሞ የታዳጊ ሀገሮች ድምጽና የነሱ ጉዳይ በአግባቡ በእነዚህ ዓለም አቀፍ መድረኮች እንዲሰማ የተለያዩ ያቅም ግንባታ ስራዎችን ለተደራዳሪዎች ለእኛን ወክለው ለሚደራደሩ የመንግስት አካላት ለተደራዳሪዎቹ በተቻለን አቅም ፕሮቫይድ ማድረግ እንሞክራለን። ለምሳሌ ከኮፕ 29 በፊት የእኛን ሀገር የአየር ንብረት ለውጥ ድርድር ከሚመራው ከሚኒስትሪ ኦፍ ፕላን ኤንድ ዴቨሎፕመንት ጋር በመሆን የሚሄደውን ዴሊጌሽን የኔጎሺዬሽን ትሬኒንግ ኢኮ ጀስቲስ ኢትዮጵያ ከሌሎች ተባባሪ ድርጅቶች ጋር ሆኖ ሰጥቷል።
ቀጣዩ ቅንብር ደግሞ በዩናይትድ ስቴትስ በቅርቡ በተጠናቀቀው ምርጫ ዙሪያ የሚያጠነጥን ነው። ባለፈው ሳምንት ማክሰኞ በከፍተኛ ድምጽ ማሸነፍ ብቻ ሳይሆን የእንደራሴዎች ምክር ቤቱንም የተወካዮች ምክር ቤቱንም በአብላጫ ድምጽ የወሰደው የሪፐብሊካን ፓርቲው መሪ ያሁኑ ተመራጭ ፕሬዝዳንት ዶናልድ ትራምፕ የካቢኔ አባሎቻቸውንና ከፍተኛ አማካሪዎቻቸውን ከወዲሁ ይፋ ማድረግ ይዘዋል። ወደ ዋይት ሃውስ የሚመለሱበትን ይህንን ያልተጠበቀ ከፍተኛ ድምጽ ያገኙትን የቀድሞውን ፕሬዝዳንት ለዚህ ስኬት ያበቁት ምክንያቶች የፖለቲካ አዋቂዎችንና የሌሎችን ትኩረት በተመሳሳይ እየሳቡ ነው። በማናቸውም ሁኔታ በሙሉ ልባቸው ትራምፕን በመደገፍ ከሚታወቁት የፓርቲያቸው አጥባቂ ደጋፊዎች ለሁለቱም ፓርቲዎች ወገንተኝነት እስከሌላቸው መራጮች ብሎም በዲሞክራቲክ ፓርቲ ደጋፊነታቸው እስከሚታወቁ በርካቶች ድረስ በተመሳሳይ ድምጻቸውን ለትራምፕ ለመስጠት የወሰኑባቸው እነኚህ ሁኔታዎች ያልተጠበቁት የገጠማቸውን የተፎካካሪው ፓርቲ ደጋፊዎች ጨምሮ ብዙዎችን ለውይይት መጋበዛቸው አልቀረም። በዚህ ጉዳይ ላይ ማብራሪያ እንዲሰጡን የህግ መምህሩንና የፖለቲካ ጉዳዮች ተንታኙን ዶክተር ተሻገር ወርቁን አነጋግረናል። ያነጋገራቸው አሉላ ከበደ ነው።
ባለፈው ማክሰኞ ምርጫ በከፍተኛ ድምጽ ማሸነፍ ብቻ ሳይሆን የእንደራሴዎች ምክር ቤቱን ከእጁ ያስገባውንና እስካሁን በተቆጠረውም ድምጽ የተወካዮች ምክር ቤቱን ውጤት በአብላጫ ድምጽ እየመራ ያለውን የሪፐብሊካን ፓርቲያቸውን የሚመሩት የቀድሞ ፕሬዝዳንት ያሁኑ ተመራጭ ፕሬዝዳንት ዶናልድ ትራምፕ የካቢኔ አባሎቻቸውንና ከፍተኛ አማካሪዎቻቸውን ከወዲሁ ይፋ ማድረግ ይዘዋል። በዚህ መጠን ላልተጠበቀው ግዙፍ ስኬታቸውም በርካታ ጉዳዮች በምክንያትነት ይጠቀሳሉ። ከሁለቱ ፓርቲዎች ውጪ ያሉትን ማንን እንደሚመርጥ ያልወሰነውንና እንደ ሁኔታውም ተለዋዋጭ ምርጫ ውሳኔ የሚያደርገውን መራጭ ቀልብ እንዲስቡ ያስቻለ አቀራረብ ተከትለዋል። አለፍ ብሎም ለወትሮ የዲሞክራት ፓርቲውን እጩ በመምረጥ የሚታወቁ የመራጭ ወገኖች ሳይቀሩ ትንሽ በማይባል መጠን ድምጻቸውን እንዲሰጧቸው የሚያስችል አቀራረብ ተጠቅመዋል የሚሉ አስተያየቶች ይሰማሉ። በርግጥ ይህ መሰረት አለ ወይ ለሚለው ቀዳሚ ጥያቄያችን የትንታኔ ማብራሪያውን የሰጡን ዶክተር ተሻገር ሲያስረዱ ብዙ ጊዜ በዚህ ደረጃ ይሳካም እንጂ ቀደም ሲል በነበሩ ምርጫዎችም የሚታወቅ አንዱ የምርጫ ዘመቻ ስልት ነው ይላሉ።
በፊትም በነበሩ የፖለቲካ ሂደቶች ከነሪገን ጀምሮ ከዛም በፊትም በነበሩ የፖለቲካ ሂደቶች ውስጥ ያሉ ክስተቶች ናቸው። እና ምንድነው የሚሆነው? 10 ሰዎችን ብንወስድ ከአስሩ ውስጥ 2 ሰዎች ፓወር ከፈለጉ 6ቱን ወደነሱ የሚያስመጡበትን መንገድ ነው የሚፈልጉት። እና መሃል ላይ ያለው ስምትለው እንደው የለት የለት ኑሮውን ነው እንጂ የሚያተኩረው እውነት በየቀኑ ምን ተካሄደ እንደዚህ ነው ብላ ይከታተልም። እና እነዛ 6 መሃል ላይ ያሉት አብዛኛውን ወደ ራሱ አስተሳሰብ መመለስ የሚችልባቸው መንገዶች አጥንቶ ቀሪ ሁለቶቹ ላይ እንዲነሱ ካደረገ በቀላሉ ስልጣን ይዛል ማለት ነው። እና እንደዚህ አይነት ክስተት ነው የተከሰተው። ቀደም ብሎ ሌሎች ስትራቴጂዎች ነበሩ። ስቲቭ ባነን የሚባሉ ፕሬዚዳንት ትራምፕ የመጀመሪያ ጊዜ ኦፊሻል አድቫይዘር ነበሩ። ከዛ በፊትም ስትራቴጂውን የነደፉ ሰዎች ይሄ መሰረቱ የዴሞክራቱ መሰረት የሆነው የሰራተኛ መደብ ነጩ ህዝብ ወደ እኛ እንዴት አድርገን እናዙር ሲሉ ካሩት ውስጥ አንዱ ይሄን ነው።
ምንም እንኳን የኮቪድ ወረርሽኝን ተከትሎ ተቃውሶ የነበረው የሀገሪቱ ምጣኔ ሀብት ከገባበት ድቀት ማንሰራራቱና በአንጻሩም ከተቀሩት የዓለም ሀገራት ተነጥሎ ጥሩ በሚሰኝ ደረጃ ላይ እንደሚገኝ እንዲሁም የሥራ ፈላጊ ቁጥር በከፍተኛ ደረጃ መቀነሱን ጥናቶች ቢያመለክቱም የዋጋ ግሽበት ያስከተለው የኑሮ ውድነት በሰዎች መግዛት አቅም ላይ ያሳደረው ብርቱ ጫናና በአያሌ ቤተሰቦች ኑሮ ላይ የደቀነው ፈተና ቀድሞ የትራምፕ ተቃዋሚ የነበሩ የዲሞክራት ፓርቲው ደጋፊዎች ምርጫውን በገዛ ፓርቲያቸው ላይ ያላቸውን ቅሬታ ለመግለጽ ጭምር ተጠቅመውበታል የተቃውሞ ማሳያ ድምጽ ነው የሚሉ ግምገማዎችም አሉ። ዶክተር ተሻገር ከዚህ ድምዳሜ ይስማማሉ?
ምን አለ በአሜሪካ የኢኮኖሚክ ፖሊሲ ውስጥ በሪፐብሊካኖች እና በዲሞክራቶች መካከል መሰረታዊ የሆኑ ለውጦች አሉ። ይሄ የአቅርቦት በኩል የሚደረግ መንግስት የሚያፈሰው ገንዘብና በዲማንድ በኩል ወይም ደግሞ በፍላጎት በኩል በተጠቃሚ በኩል የሚፈሰው የገንዘብ ተዋጽኦ የትኛው ነው ለኢኮኖሚ ጥሩ የሚለው ትልቅ ክርክር አለ። እና ኮቪድ ከመጣና በኮቪድ ምክንያት ኢኮኖሚ በጣም ከተቃወሰ ነገሮች ትንሽ ካቆለቆሉ በኋላ ፕሬዚዳንት ባይደን ይሄ ስቲሙለስ ወይም ደግሞ የማበረታቻ ነገሮችን እያደረጉ ቢልድ ባክ ቤተር በተሻለ መንገድ እንገንባ በሚል ፕሮግራም ለምሳሌ ብዙ ብር ፈሷል። ዲማንድ ወይም ደግሞ ፍላጎት አሁን ያ ኢኮኖሚን በሚገባ ደረጃ ቢያሳድግም ግን ምን አርጓል የሚል ነገር ነው የተነሳው በኢኮኖሚስቶቹ። ኢንፍሌሽን ወይም ደግሞ የኑሮ ውድነትን አባብሷል የሚል ውስጥ ተገባ። ያ እንግዲህ እውነት ነው ወይም ደግሞ ፐርሰፕሽን ነው የሚለውን ራስን የቻለም የሚተነትኑት ሆኖ በእያንዳንዱ ሰው ህይወት ላይ ግን የገንዘቡ የመግዛት አቅም የዕለት ዕለት ኑሮው በጣም እየተራከመ ሲሄድ ወደ ምንድን ነው የሄደው? በምንድን ነው ይሄ ሆኖ ሲባል አንደኛ ገንዘብ ስላባከኑ ነው። በጦርነቱ እስራኤል የሚላከው መሳሪያ ብዙ ብር ያስወጣል። በራሻ ዩክሬን ጦርነት የሚወጣው ብር ብዙ አለ። ከሌላቸው ሀገር የመጣው ተሰዳጅም መጥቶ ስራችንን ወስዶብን ነው። እንደዚህ ወደምን እነዚህ ተደማምረው አንድ ላይ የፈጠሩት ፐርሰፕሽን ኢኮኖሚው ምንም እንኳን በመረጃ እየታየ እንዳደገ ቢሄድም እኔ ጋር ምንም የደረሰት ነገር የለም። ስለዚህ ይሄን ለመጋፈጥ የሚችል ሌላኛው ኃይል ተገዳድሮ ማሸነፍ ለሚችል ኃይል ድጋፍ እንሰጣለን ወደሚል ነው ህብረተሰቡ የገባው።
ተመራጩ ፕሬዚዳንት በሪፐብሊካን ፓርቲያቸው ውስጥና ከደጋፊዎቻቸው ዘንድ ያላቸው እጅግ የላቀ ተቀባይነትና ከፍተኛ ድጋፍ ከተቀናቃኙ የዲሞክራት ፓርቲ ወገኖችም ሆነ ከተቀሩት አሜሪካውያን ዘንድ ለሚሰነዘሩባቸው አንዳንድ ጠንካራ ትችቶች ጆሮ ያለመስጠታቸውንና ከደጋፊዎቻቸው ዘንድ አንዳችም አሉታዊ ተጽዕኖ ያለመፍጠሩ እነኚህ ቁርጠኛ ደጋፊዎቻቸው የመረጧቸውን የዜናና የመረጃ ምንጮች ብቻ ከመከታተል ውሳኔና ልማድ ጋር የሚያያይዙትም አሉ። የፖለቲካ ዝንባሌን የተከተለው የመረጃ ምንጭ ምርጫ በተለይ በማህበራዊ ሚዲያው የተስፋፋና ተጽዕኖም የጎላ መሆኑን ዶክተር ተሻገር ያስረዳሉ።
አሁን የቴሌቪዥን ሬዲዮ ጋዜጦቹ ደረጃ የሚደረገው ነገር እንዳለ ሆኖ ያለው ኢንፎርሜሽን በዛ መንገድ ሰው የሚያገኘው መረጃ እንዳለ ሆኖ አሁን እየመጣ ያለው ሰዎች የመረጡ የፈለጉትን ነገር በፖድካስት ወይም በእንደዚህ በማስተላለፊያ መንገዶች በሶሻል ሚዲያ በሙሉ የሚገኘው መረጃ ነው ሰው እየተጠቀመ ያለው። እና ያ የሆነ ባለበት ምንድነው የተፈጠረው? አንደኛ ፕሬዚዳንት ትራምፕ የቀመረጡት በደረሰባቸው በተለያየ መንገድ የክስ ሂደቶቹ በግድያ ሙከራ እንደዚህ መሄዱ ሰዎች ሞር ያልሆነ ነገር ቢነገርም ራሱ አናምንም እኛ ምንፈልገውን ብቻ ነው ምናምነው ወይም ከእውነታ ጋር የሚመሳሰል ብለን ምናምኑ ብቻ ነው የምቀብረው ወደሚል ነገር እየወሰዳችሁ ሲሆን፣ ሁለተኛ ግን ይሄ ከመሰረታዊ ከፋውንዴሽን ወይም ደግሞ ዋና መሰረቱ ድጋፍ አልፎ ሌሎችንም ለማሳመን የሚያስችል የተቀናቃኙን ፓርቲ የተወሰነ ሸራርፎ አሁን ላቲኖ ወንዶች ጥቁር ወንዶችም ራሱ በፊት ከነበራቸው ቦታ በጣም በተሻለ መንገድ እንዲያገኙ በዲሞግራፊ ደረጃ ኮሊሽን በህብረት አንድ አይነት ለማድረግ ችለዋል። እና ያ እንግዲህ ሰው በሚፈልገው መንገድ የሚፈልገውን መረጃ ያገኘ ከሄደ እና ደግሞ በመሰረታዊ ሚዲያ ዋና ሶርስ ላይ ደግሞ እምነት ካላገኘ እርስ በራሱ እየተነካከረ የሚሄድ ሁኔታ ነው ያለው።
ከምርጫው አስቀድሞ በተከታታይ ባቀረብናቸው ዘገባዎች እና የሁለቱን ተፎካካሪ እጩዎች የመምረጥ ዕጣ በዳሰስንባቸው ቅንብሮች አሜሪካ ጥቁር ሴት ፕሬዚዳንት ትምህርት ይሆን በሚል ጀምረን በተመሳሳይም ዩናይትድ ስቴትስ ለዶናልድ ትራምፕ ሁለተኛ እድል ትሰጥ ይሆን በሚል ላስከተልነው ሌላ ጥያቄ ምርጫው በተካሄደበት ባለፈው ማክሰኞ ባደረግነው ቃለ ምልልስ ወቅት ላነሳንላቸው ጥያቄ ዶክተር ተሻገር ትራምፕ ሊመረጡ የሚችሉባቸው ምክንያቶች እንዲህ ነበር የዘረዘሩት።
አንደኛ አድቫንቴጁ ያርጋል ትራምፕ ስልጣን ላይ አይደለም ያለው በፖሊሲ ደረጃ በፊት የነበረው ነው። ግን በፊት የነበረው ሁኔታ ደግሞ በምርጫ ተሸንፏል። ግን አሁን ሌላ ሰው ስልጣን ላይ ሳለ የባይደን አድሚኒስትሬሽን እና ሀሪስ በፈርስ ፕሬዚደንት አገልግሎት ስላለን ያው ስልጣን ላይ ቻሌንጅ የሚያደርገው ሀይል ብዙ ጊዜ አድቫንቴጅ አለው። ያም ብቻም ሳይሆን እንደው ዝም ብሎ ተግባርም ሲታይ ኢኮኖሚው በእርግጥ በጥሩ መንገድ እየሰራ ነው። በአሜሪካ ውስጥ በጣም ዝቅተኛው አንኤምፕሎይመንት ሬት ነው ያለው በብዙ ሜትሪኮች ሲታይ። ግን የኑሮ ውድነት በጣም ጨምሯል እና ያንን ሰው ብለን የሚያደርገው ስልጣን ላይ ያለውን አካል ነው። ከዛ አንጻር እኔ ለውጣለሁኝ ብሎ የሚነሳን ሀይል ማንንም የመደገፍ ሁኔታ ስለሚኖር የዚህ አይነት አድቫንቴጅ አለው እና በዛ አንድ ሊሆን ይችላል። ከዛ ውጭ እንግዲህ ዶናልድ ትራምፕ በተለያዩ ጊዜ የሚሰጧቸው የተለያዩ መግለጫዎች፣ ድርጊታቸው፣ ቢሄቪየራቸው የሚባሉት እነዚህ ብዙ ሰውን እንዳይመርጡ ሊያደርጓቸው የሚችሉ ነገሮችን በተለየ መንገድ ታቸው አፌክት አያደርጋቸውም። እንግዲህ ፍርድ ቤት ብዙ ክስ አለባቸው፣ ተፈርዶባቸዋል። የተለያዩ ነገሮች ይናገራሉ። ግን በማናቸውም ሌላ የፖለቲካ ተቀናቃኝ በተለየ ሁኔታ ይህንን የመቋቋም ትልቅ ችሎታ አላቸው እና ያ ከመሆኑ አንጻር እነዚህ ኔጌቲቭ ተብሎ የሚወሰዱ በእሳቸው ዙሪያ ያሉ ነገሮችን ሰው ኖር እያደረገው የሚችል ላይ ያለ በቃ በተለያየ ካለው ፍረስትሬሽን አንጻር ምርጫ ሊደረግበት የሚችል መንገድ ይኖራል። በሶስተኛ ደረጃ በጣም አሁን ኢንፈሳይዝ እያደረጉትና ሰውን ደግሞ እንደዚህ ኢኮኖሚክሊ ማህበራዊ ትንሽ ችግር ውስጥ ሲከፍት ከጎን ያለው ሰው ብሌም ማድረግ ይፈልጋል እና ህገወጥ የሆነ ኢሚግሬሽን በጣም ተስፋፍቷል የሚለው ያ ነገር ከእያንዳንዱ ቮተር ጋር ጀኔት የሚያደርግ ነገር ተነስቷል እና ኢቨን ኢሚግራንት የሆነ ኦሪጂናቸው ሰዎች ራሱ ዶናልድ ትራምፕ ችግሩን አውቆታል አሜሪካ ውስጥ እያሉ በአድቫንቴጅ የሚሰጡት መንገድ አለ። የመጨረሻው እኔ እንደሚታየኝ ከሆነ በዓለም አቀፋዊ ሁኔታ ትራምፕ በጣም ጠንካራ ሰው ነው፣ በዓለም ላይ በአሜሪካ ደጋፊነት የከረሩ ጦርነቶችን ሊያስቆም ይችላል ተብሎ ተስፋ ይደረጋል። እንደዚሁም በተለያየ ሁኔታ ጋዛ፣ እስራኤል ፓለስታይን ጦርነትም ሆነ ራሽያ ዩክሬን ጦርነት ብዙ ውጪ አሜሪካ ውጥታለች እና ያ ደግሞ እኛን አፌክት እያደረገ ነው፣ ተጽዕኖ እያደረብን ነው ብሎ የሚያስቡ ሰዎች አሉ። ያን ያስቆማል የሚል ተስፋ አለ እና እነዚህ ነዚህ ምክንያቶች ይመስለኛል ዶናልድ ትራምፕ ድጋፍ እንዲያገኙ ያረጓቸው።
ጣን ዘመኑን አገባዶ እና በፕሬዚዳንት የምርጫ ኩክክር ተሸንፎ ከወጣ ብሎም የሌላ ፕሬዝዳንታዊ አስተዳደር የስልጣን ዘመን ካበቃ በኋላ እንደገና ተፎካክሮ ዳግም ወደ ዋይት ሃውስ የሚበቃበት ሁለተኛ ዕድል በማግኘት በዩናይትድ ስቴትስ የምርጫ ታሪክ ትራምፕ ሁለተኛው ፕሬዝዳንት መሆናቸው ነው። መጀመሪያ እንደ አውሮፓውያን የዘመን አቆጣጠር በ1884 ተመርጠው ለአራት ዓመታት ካገለገሉና በ1888 ዳግም ምርጫ ተሸንፈው ከተሰናበቱ በኋላ እንደገና በ1892 ምርጫ ተወዳድረው በማሸነፍ ለስልጣን የበቁት 22ኛውና 24ኛው ዩናይትድ ስቴትስ ፕሬዝዳንት ግሮቨር ክሊቭላንድ ሌላው ናቸው።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ማሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
የተከበራችሁ አድማጮች፣ ከአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ከዋሽንግተን ዲሲ ከምሽቱ 3 ሰዓት እስካሁን 4 ሰዓት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን በዚሁ ተጠናቀቀ። ፕሮግራሙን ካቀናበረልን ከንጉሱ ታምሬ ጋር አብሬያችሁ በመስተንግዶ ያመሸሁት ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ በመላ ባልደረቦቻችን ስም እጅጉን አመሰግናለሁ። ነገ እሁድ በ3 ሰዓት እስከምንገናኝ ሰላም፣ በደህና እደሩ።